የተፈጥሮ አካባቢ ሳይንስና ህይወት ቀጣዩ ቅንብር ነው። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ።
የፓሪስ የአየር ንብረት ስምምነት የሰሞኑ ትልቅ የዓለም ጉዳይ ነው። የሚስተር ዶናልድ ትራምፕ የሀገራቸውን ፊርማ ከስምምነቱ መዝገብ ለመፋቅ የመወሰናቸው ነገር ዓለምን ንጧል። አሜሪካን ራስዋንም እንዲሁ። ምንም እንኳን ፕሬዝዳንት ትራምፕ ከስምምነቱ ለመውጣት ቢወሰኑም ቁጥራቸው እጅግ የበዛ የዩናይትድ ስቴትስ ከተሞችና ንግዶች ከስምምነቱ ጋር ተጣብቀው እንደሚቀጥሉና የስምምነቱን አንቀጾችም እንደሚያከብሩ ያሳወቁ ናቸው። የቀደሙት ፕሬዝዳንት ኦባማ ድንገት የነበረውን የዩናይትድ ስቴትስን የበካይ ጋዞች ልቀት መጠን በኢትዮጵያ የዘመን አቆጣጠር በ1997 ዓመተ ምህረት ከነበረበት መጠን ከ26 እስከ 28 ከመቶ የመቀነስ ሐሳብ እንደሚከተሉና ተግባራዊ ለማድረግ እንደሚሰሩ አስታውቀዋል። ከተሞቹና ተቋማቱ ወይም ፋብሪካዎቹ ወይም የንግድ ድርጅቶቹ ይህ ግብ የታሰበው ለመጪዎቹ 8 ዓመታት ነው። በአውሮፓውያኑ የዘመን አቆጣጠር እስከ 2025 ዓመተ ምህረት ማለት ነው። በተሽከርካሪዎች የተጨናነቀችው ካሊፎርኒያ በዩናይትድ ስቴትስ እጅግ ብርቱ ነው የሚባል የተፈጥሮ አካባቢ ጥበቃ ህጎች ያሏት ግዛት ነች። የንጹህ ቴክኖሎጂው ዘርፍ እያበበባት ነው። የካሊፎርኒያ የአካባቢ ጥበቃ ጥብቅ ፖሊሲዎች ምጣኔ ሀብቱን ለማጠናከር አስተዋጽኦ እያበረከቱ መሆናቸውን የዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ባልደረባዋ ካራ ሆሮዊትስ ይናገራሉ። እንደ እውነቱ ከሆነ ይላሉ ሆሮዊትስ፣ በዚህ ጥብቅ የአካባቢ ፖሊሲዋ ከሌሎች ብዙ ግዛቶች በተሻለ ሁኔታ ነው የካሊፎርኒያ ምጣኔ ሀብት እየተመነደገ ያለው። ካሊፎርኒያ የፕሬዝዳንት ትራምፕን ከፓሪስ ስምምነት የመውጣት ውሳኔ አውግዘው እነርሱ ግን ከስምምነቱ ጋር መጣበቃቸውን እንደሚቀጥሉ ካሳወቁ የዩናይትድ ስቴትስ ግዛቶች ከተሞች ከፍተኛ የምርምርና የትምህርት ተቋማትና ንግዶች አንዷ ነች። የኒውዮርክ የቀድሞ ከንቲባ ማይክል ብሉምበርግ የወጡት እኮ ትራምፕ ራሳቸው ብቻ ናቸው የሚል መልእክት ያለው ንግግር አድርገዋል። ስለ አሜሪካ ህዝብ ትራምፕ ሊወስኑ አይችሉምም ብለዋል።
The fact of the matter is Americans don't need Washington to meet our
የአሜሪካ መንግስት ከስምምነቱ ሊወጣ ይችላል፣ የአሜሪካ ህዝብ ግን ከስምምነቱ ጋር ይቀጥላል፣ ግቦቻችንንም እንመታለን ብለዋል ብሉምበርግ። ፕሬዚዳንት ትራምፕ ከፓሪስ ስምምነት መውጣታቸውን ባሳወቁ በጥቂት ቀናት ውስጥ ምላሽ የሰጡት የካሊፎርኒያው ገዢ ጄሪ ብራውን ለሮይተርስ ዜና ወኪል ሲናገሩ የካሊፎርኒያ ገዢ ከቻይና ፕሬዚዳንት ጋር ተገናኝቶ ከጊዜያችን እጅግ ፈታኝ ከሆነው አንዱ በሆነው የአየር ንብረት ጉዳይ ላይ መነጋገሩና የኢነርጂ ሽግግርን እንዲገፋ ለማድረግ መውሰድ ባለባቸው እርምጃዎች ላይ ቁርጠኝነቱን ማረጋገጡ እጅግ ትልቅ ክስተት ነው ብለዋል። የትራምፕ አስተዳደር ከፓሪስ የአየር ንብረት ስምምነት ለመውጣት መወሰኑን ተከትሎ የተነሳው ሰፊና የተጠበቀ ዓለም አቀፍና አሜሪካ አቀፍ ንግግር እንደቀጠለ ነው። ይድረስ ለሰማይ አፍቃሪያን። በሰኔ 7 እና 8 ሌሊቶች ትናንትናና ዛሬ ማለት ነው፣ ሰማዮች ላይ ፕላኔት ሳተርን ከፀሐይ መውጫና መጥለቂያ አንጻር ጥርት ብላ ትታያለች። ፀሐይ በምዕራብ ስትጠልቅ ሳተርን በምዕራብ ብቅ ትላለች። ደግሞም በምስራቅ ብቅ ስትል ፀሐይ ሳተርን በምዕራብ ማለዳው ላይ ትጠልቃለች። ስለዚህም የሳተርንና የፀሐይ ተቃርኖ ጊዜ ተብሎ ይጠራል። እነዚህ የሰኔ ሰማዮች ለስነ ፈለክ አፍቃሪዎችና ተከታታዮች እጅግ የተዋቡና ባለ ብዙ ስራ እንደሆኑ ነው የሚሰማው። በመሸበትና ሰማዩ የጠራ በሆነበት አካባቢ ያላችሁ ወጣ ብላችሁ ሰማዩን ቃኙት። እዚያ ወደ ምስራቁ ሲያዘነብል ጥርት ብላ የምታዩት ብሩህ ኮከብ ኮከብ አይደለችም፣ ፕላኔት ሳተርን እንጂ። ግሩም ቴሌስኮፕ ከታጠቃችሁ ደግሞ ቀለበቶቿንም ለማግኘት እድሉ ይኖራችሁ ይሆናል። ሳተርን ምንድን ነች ለመሆኑ? በቅርቡ አነጋግሬያቸው የነበሩት በዩናይትድ ስቴትስ የብሔራዊ ኤሮኖቲክስ እና የጠፈር አስተዳደሩ ናሳ ተመራማሪና የፀሐይ ምርምር ክፍል ተባባሪ ዳይሬክተሩ ዶክተር ብሩክ ላቀው ሳተርንን ላለፉት 13 ዓመታት በቅርብ እየተከታተሉ ናቸው። እንዲያውም ራሳቸው የሰሩት መሳሪያ የሳተርንን ምንነት እየተከታተለ በካሲኒ ተልእኮ አማካይነት ወደ መሬት ይልካል። ያኔ ስለ ሳተርን ነግረውን የነበረ አንድ ነጥብ ላስታውስ። ሳተርን ምንድነች? አለት ወይስ የጋዝ ኳስ?
ኦኬ አውስ ጥሩ ነገር ነው አነሳው። አሁን በግራቪቲው ተነስተን የሳተርንን ውስጣዊ ኮምፖዚሽን በመጠኑ ለማየት እንችላለን።
ምን እንደሆነ
ማለት አሁን በጣም ከፍተኛ ግራቪቲ ካለ ማሱንም እና ያን ውስጥ ኮሩ ያለው
ማለት ክብደቱን ማለት ነው
ክብደቱ። አዎ እና ከዛ ደግሞ መሃሉ እንግዲህ ከውጭ ሲታይ ሳተርን እንደ ጋዝ ነው፣ ውስጡ ግን ድንጋይ አለ ወይ? እሱን ሁሉ ለመለየት ይረዳናል አሁን የሚደረገው ኤክሰርሳይዝ ማለት ነው።
ቀለበቶቹ ቁስነት ያላቸው ናቸው ወይስ ደግሞ እንደ ቀስተ ደመና አይነት በብርሃን ወይም በጋዝ የተፈጠሩ ናቸው?
አረ ትልልቅ ድንጋይ ነው፣ ትልልቅ የሚዞሩ ድንጋይ ነው።
ሳተርንን የሚዞሩ ናቸው እነሱ ወይስ ጸንተው የሚያሉ ናቸው?
ወል ይዞራሉ ለማለት ሎክድ ናቸው ማለት ከሳተርን ጋር አብረው ነው የሚዞሩት።
ስለዚህ የጸኑ ናቸው ማለት ነው።
የጸኑ ናቸው ግን ከጠቅላላው ከሳተርን ጋር አብረው ይዞራሉ ማለት ነው
እንጂ እንደ ጨረቃዎቹ ተነጥለው ሳተርንን የሚዞሩ አይደሉም።
አይደሉም። በጣም ቅርብ ነው፣ አይቻልም እንደሱ ግራቪቲ ያቆማቸዋል።
ስለዚህ እስካሁን ድረስ ሳተርን ጋዝ ትሁን ወይም ሌላ
ጋዝ ትሁን በመሆኑ አርግጥ ነው፣ ከዛ ውስጥ ግን ውስጥ መሀሉ ላይ ድንጋይ አለ ወይ ነው ጥያቄው። እሱን ለመለየት ይረዳናል። ከዛ በተረፈ ትልቁ ጥያቄ አሁን ያለው የኛ በፀሐይን ዙሪያ የሚዞሩት ፕላኔቶች ተመልክተ እንደሆነ ድንጋያማ የሆኑት ከኛ ምድር ጀምሮ ከማርስ በሙሉ ድንጋዮቹ ወደ ፀሐይ ቅርብ ናቸው። ሌሎቹ ትልልቆቹ እነ ጁፒተር እነ ሳተርን የመሳሰሉ ደግሞ ውጭ ራቅ ብለው ነው ያሉት። እንደ ደንብ ከሆነ ስበቱ ወደ እነሱ እንዲያውም ትልልቆቹ መቅረብ ነበረባቸው። እሱ ትልቅ ጥያቄ ነው። ለምሳሌ ምን ገምተው ምንድን ነው ጁፒተር ወደ ፀሐይ እንዳይጠጋ ሳተርን ከኋላው ስላለች እና ኔፕቲዩን እነዛ እየሳቡ ወደ ውጭ አስቀምጠውታል ብለን ነው ምን ገምተው።
ለማንኛውም ዛሬና በሰሞኑን ሰማያት ሶስቱን ፕላኔቶች ወጣ እያላችሁ ቃኛቸው። በስተደቡብ በፀሐይ ምህዋር እጅግ ግዙፉን ፕላኔት ጁፒተርን ታያላችሁ። ብሩሃ ቪነስ ከፀሐይ ሲቆጠር ሁለተኛዋ ፕላኔት መሆኗ ነው። የመሬት ጎረቤት በማለዳው የምስራቅ ሰማይ ላይ ታበራለች። ስለ ከዋክብቱና ስለ ፕላኔቶች ጥያቄዎች አሏችሁ? ላኩልኝ፣ ሳይንቲስቱን እያነጋገርኩ መልስ ቻላችኋለሁ።